ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛንሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮችን ትሰማላችሁ።
አርገዳደኞች ማጋ ምን አለ እንዴት ነው የቤት አካባቢ ነው? አብዛኛው ጊዜ በተለይ አእምሮ እድገት ስምነት ያለባቸው ልጆች ጠብቀው ነው የሚያስቀምጡ።
የሐረሪ ክልል ሴት አካል ጉዳተኞች ማህበር ሰብሳቢ ወይዘሮ ሂዲያ አሊን የሰማናቸው። ዓለም አቀፉ የሴቶች ቀን የዛሬው ስርዓተ ጾታ እኩልነት ለዘላቂ ህይወት በሚል መሪ ቃል በዛሬው ዕለት በመከበር ላይ ይገኛል። ይህንን አስመልክተን ከሁለት ሴት የመብት ተሟጋቾች ጋር ያደረግነው ቆይታ በምሽቱ ይቀርባል።
ከገጠር ከተሞች ወደ ዋና ዋና ከተሞች ወደሚባሉት ተለቅ ተለቅ ወዳሉ ከተሞች ያለው ፍልሰት ወይም ማይግሬሽን እስከ 40% ይደርሳል።
አሁን ደግሞ የሰማናቸው አቶ ቻላቸው ጥሩነህን ነው። ከፍታ የተሰኘ ወደ 2 ሚሊዮን ገደማ ኢትዮጵያን ወጣቶችን የስራ ዕድልን ጨምሮ ሌሎች መልካም አማራጮችን እንደሚፈጥር የተነገረለት መርሃ ግብር ከሰሞኑ ይፋ ተደርጓል። ይህንን አስመልክተን ተያያዥ ሀሳቦችን በምሽቱ እናነሳለን። እኒህና ሌሎች ተጨማሪ ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የዕለቱን ምስልና ድምፅ ያቀናብርልናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረሞ
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? በአይቮሪ ኮስት የካካዋ ዋጋ በመጨመሩ ምክንያት በዓለም ላይ የካካዋ አምራቾች ዋጋ ይጨምራሉ ተብሎ እየተጠበቀ ይገኛል። በዩናይትድ ስቴትስ ሄርሺ በመባል የሚታወቀው ግዙፉ የቸኮሌት አምራች ተቋም ባለፈው ወር ላይ የማምረቻ ግብአቶቹ በመወደዳቸው የተነሳ ዋጋ እንደሚጨምር አስታውቋል። በሌላ በኩል በአይቮሪ ኮስት የካካዋ ዋጋ መጨመሩን ቸኮሌት አምራቾች ይናገራሉ። በዩናይትድ ስቴትስ ከኮቪድ-19 ወረርሽኝ በኋላ የቸኮሌት ፍላጎት በመጨመሩ የተነሳ የአይቮሪ ኮስት ገበሬዎች ይህንን ፍላጎት ለማሟላት እየጣሩ መሆኑም ተነግሯል። ይሁን እንጂ የአይቮሪ ኮስት ገበሬዎች በአየር ንብረት ለውጥ ሳቢያ ተክሎቻቸው በበቂ ሁኔታ ምርት እየሰጡ አለመሆኑን ተናግረዋል። በዚህ የተነሳም በዓለም ላይ በተለይም በዩናይትድ ስቴትስ ከፍተኛ የሆነ የቸኮሌት ዋጋ ንረት እንደሚኖር ይጠበቃል። የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቪርቼክ ሰሚ ከተሰኘው ከተማ ንጹሐን ዜጎችን ለማስወጣት ጊዜያዊ የተኩስ አቁም ከሩሲያ ጋር ተደርሷል አሉ። የሩሲያ መከላከያ ሚኒስትር ከኪየቭ፣ ቸርኒቭ፣ ካርኪቭ እና ማሪፖል ከተሞች ለሚወጡ ዜጎች ተጨማሪ መንገድ እንደሚከፈትም አስታውቋል። በተለያዩ ጊዜያቶች የተደረሱ ዜጎችን የማስወጣት ጥረት ስምምነቶች በሩሲያ ጥቃቶች ምክንያት ተስተጓጉለዋል። የዩክሬን ባለስልጣናት ትላንት ሰኞ ዕለት ሩሲያ የዩክሬን ስደተኞችን ወደ ቤላሩስና ሩሲያ እንዲገቡ በር ከፍታለው ማለቷን ተቃውመዋል። ሌሊቱን በተደረገ ጥቃትም የሩሲያ ኃይሎች በምስራቃዊና ደቡባዊ ኪየቭ ዙሪያ ያሉ እጅግ ብዙ ከተሞችን በቦምብ ሲደበድቡ አድረዋል። የብሪታንያ መከላከያ ሚኒስቴር ዩክሬን የሩሲያን ወደ ኪየቭ መስፋፋት ከኪየቭ ውጪ ባሉ ኃይሎች አማካኝነት እየተቋቋመችው ነው ብለዋል። የብሪታንያ መከላከያ ሚኒስቴር ቤን ዋላስ ይህንን መሰል የዩክሬን መከላከል ሩሲያን እያስቆጣ በመሆኑ ሩሲያ ያለምንም ማንገራገር ሲቪል ዜጎች ላይ ጥቃት እንድታደርስ አድርጓታል ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ዲማይትሮ ኩሌባና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመጪው ሐሙስ በቱርክ ተገናኝተው እንደሚወያዩ የሚጠበቅ ሲሆን ኩሌባ የሩሲያው ፕሬዝዳንት ፑቲንና የዩክሬኑ ፕሬዝዳንት ዘለንስኪ በአካል እንዲገናኙ ጥያቄ እንደሚያቀርቡ አስታውቋል። ኩሌባ በመጨረሻ ላይ በማናቸውም ጉዳይ ውሳኔ የሚወስኑት ፕሬዝዳንት ፑቲን በመሆናቸው ሁለቱ ሰዎች መገናኘታቸው አስፈላጊ መሆኑንም ጨምረው ጠቅሰዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በሲቪሎች ላይ የምታደርሰውን ጥቃት እንድታቆም ጥሪ አድርገዋል። ደቡብ ኮሪያ ከሰሜን ኮሪያ ጋር በሚያዋስናትና የጋራ የውሃ አካላቸው እንደሆነ በሚታመንበት የባህር አካልን በሚያቋርጥ አንድ የሰሜን ኮሪያ የቅኝት መርከብ ላይ የማስጠንቀቂያ ተኩስ ተኮሰች። ግጭቱ የተከሰተው የደቡብ ኮሪያ ባለስልጣናት ሌላ ተጨማሪ የሰሜን ኮሪያ ጀልባ ሰሜናዊ የድንበር ጫፍ ላይ ደርሷል ብላ ማሰሯን ተከትሎ መሆኑንም የደቡብ ኮሪያ ባለስልጣናት አስታውቀዋል። የደቡብ ኮሪያ ወታደራዊ ኃይል የማስጠንቀቂያ ተኩስ ካሰማ በኋላ የሰሜን ኮሪያው የቅኝት መርከብ ወደ ኋላ መመለሱን መግለጫው አክሎ አስታውቋል። የታሰረችው ጀልባ ባካሪዮ አንግ ወደ ተሰኘው ደሴት የተወሰደች ሲሆን ከሰባቱ የጀልባይቱ ባልደረቦች ውስጥ ስድስቱ ወታደራዊ ልብሶችን ያጠለቁ እንደነበሩ ንሃፕ የተሰኘው የደቡብ ኮሪያ የዜና አውታር ዘግቧል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ አስቀድመን ወደ ያዝ ነው መሰናዱን እንሻገር። ዓለም አቀፉ የሴቶች ቀን በዛሬው ዕለት የዛሬው ስርዓተ ጾታ እኩልነት ለዘላቂ ህይወት በሚል ቃል በመላው ዓለም ታስቦ ውሏል። እኛም ታዲያ ቀኑን ታሳቢ በማድረግ በሐረሪ ክልል የሴቶች አካል ጉዳተኞች ማህበር መስራች የሆኑት ሁለት አካል ጉዳተኛ የመብት ተሟጋቾችን ጋብዘናል። ወይዘሮ ሂዲያ አሊና ወይዘሮ አዜብ ሽፈራው ይባላሉ። አካል ጉዳተኛ ሴቶችን ትምህርታቸው እንዲማሩና ስራ እንዲሰሩ እየረዱም ይገኛሉ። ሁለቱ ሴቶች ከማህበራቸው በኩል እያደረጉት ስላለው እንቅስቃሴና ትግል አጋርተውናል። ኤደን ገረሙ ናት ያነጋገረቻቸው። መልካም ቆይታ።
ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የአይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዜብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ።
መጽሐፍ ሮጭና ማነበውን ድሮ መጽሐፍ ሰዓት አልታያለኝ፣ ግራ ገባኝ። በቃ እንዲጨን ለሰው ሁሉ ማውራቱ በቃ። ከዛ ትምህርት ምዝገባ ነበረና ይህን መስገ ምናምን ሲልኝ ራሱ በቃ መናገር ራሱ ፈርቼ ማለት እንዲሆንኩኝ ማለት ራሱ በቃ ቤት ነይ ውጪ እንዲ ሲልኝ ጓደኞቼ በቃ ራሴ እንደብቄ ማለት ነው ፈራው። በቃ ምንትልኝ እንዴት ሊሆን ይቻለ እንዴት መሆነ በቃ ራሴ። በዛ ወደ ሕክምና ነበር በኋላ ከሁም ከቆይ ተባራ ቤተሰብ የሚሄደው ምንም በሕክምና ይሁን ነገር አይደለም። በጉንደጉም ነው የሸፈነኝ። ይገፋፍም አይደለም ምንም አይደለም። ግን እኔን ምጅታዬን ከለከለኝ። እዛ ወጣ ያለሆነ ነገር የደረሱ በለረጅም ጊዜ በቃ ራሴን ደብቄ ማለት ለሰው ራሱ መናገር በቃ። ከዛ በኋላ ያው ግዴታ ነው እና ከውሎ እያደር በቃ ተውኩ። በቃ እንዴት ነው ራሴን ትምህርቴን ተውኩና በቃ ወደ ስራ ገባሁኝ። ሎዝ እየፈለፈልኩ ሸጬ መኖር ጀመርኩ። ራሴ በቃ ወደ ኑሮ ገባሁኝ። በቃ
ህይወታቸውን ለመግፋት ሲሉ ለውዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሀረር ከተማ በመምጣት እንዳሰባሰባቸውና ማህበር ቢመሰርቱ መደጋገፍ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰዓት የሀረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከዘጠኝ ዓመት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸውም ይናገራሉ። ከተመሰረተ 9 ዓመት በላይ ባስቆጠረው ማህበር ውስጥም የእሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ።
አሁን ለምሳሌ አካል ጉዳተኛ አያገባም፣ አይኖርም፣ አይወልድም የሚሉት ግምት አላቸው። በቃ የሚያገባው የለም አካል ጉዳተኛ ነው የሚለውን እኔ አሁን ወል አግብቼ 2 ወልጅ ያለው እና ልጆችን በጥሩ ሁኔታ ላይ ይገኛሉ። አካል ጉዳተኛ ኖርማል ናቸው እና ይሄ ራሱ ለካ ይቻላል እንደዚህም መኖር ይቻላል። በእኔ ብዙ ትምህርት አግኝተው በቃ ካለኝ ጎረቤት እንትን አካል ጉዳተኛ አይነቴ ከጎረቤትም ማህበራዊ ምንምን አላጓደለኝም እና ያናይተው ብዙዎቹ ራሳቸውን ያቀቡ ልጆቻቸውን ቤት እንደደበቁ እኛን እያዩ ብዙ ያወጠዋሉ ከቤት ማለት ለካ እንዲህም ይቻላል ለካ ይማራል ለሆኞች እንዲህ ማህበር አለ ለካ። በተለይ ማህበሩም በጣም ማያውቁ ስለነበሩ እኛ ስናስተዋውቃቸው እና መጥተው በሚያዩ ሰዓት በጣም ብዙዎች ተቀላቅለውናል ማለት ነው ወደ ማህበራችን።
የሀረሪ አካል ጉዳተኛ ሴቶች ማህበር መስራችና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ። ልክ እንደ ወይዘሮ አዜብ ሁሉ በጥቂት ሰዎች የተጀመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ሕክምና እንዲመጡ መርዳታቸውን ይገልጻሉ።
ሴቶች መስራት እንችላለን በሴትነታቸው አካል ጉዳተኛ ደግሞ ሲሆኑ ከቤት ይውጡ፣ ራሳቸው መብታቸውን ያስጠብቁ። መብታቸው ከተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ሲማሩ ደግሞ የበለጠ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው። የግንዛቤ ማስጨበጫ እና መብቶቻቸውን እንዲከበርላቸው ወደኛ አባልነት ስናመጣቸው ቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን እና ቤት ለቤት ደግሞ የሚሰራቸው ስራዎች አሉ። አካል ጉዳተኞች ማጋ ምን አድሎ እንዴት ነው የቤት አካባቢ ነው አብዛኛው ጊዜ በተለይ አእምሮ እድገት ስምነት ያለባቸውን ልጆች ጠብቀው ነው የሚያስቀምጡት እና አካባቢ ነው የምናቀናው። እዚህ ሰፈሩ ቡናሻይ ፕሮግራም አለ። የተወሰነ ሰዓት 10-15 ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፍጠር ብዙ አካል ጉዳተኞችን አውጥተናል እና 118 ነበር ከ18 ወደ አሁን ወደ 105 አካባቢ ደርሰናል። ይሄን ለሚያደርጉ ነው ቤት ለቤት ሆነን መታቸውን እንዲከበርላቸው ትምህርት ቤት እንዲገቡ እንዲማሩ ደግሞ ለመማር እድሜያቸው አለፍ ያለ ከሆነ ደግሞ ወደ ስራ እንዲሰማሩ ስልጠናዎችን እንዲያገኙ በተለያዩ ቦታ ከመንግስት ጋር በመሆን ድጋፍ የሚያስፈልጋቸው ቤት አልጋ ላይ ለዋሎች ደግሞ የተለያዩ ድርጅቶችን በመጠየቅ ዊልቸር በመጠየቅ ስራ ተያዝነው
ይሄ የዘጠኝ ዓመት ጉዟቸው ታዲያ ቀላል አለመሆኑን እስከ መደብደብ መሰደብ አንዳንዴም እጣቢ እስከ መደፋት የሚያደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ።
በአካባቢ ላይ ስንሄድ ትኩረታቸው ሚሉት ያ እኛ ልትጠቀሙ ነው አውቃችሁ ነው ብዙ አይነት እንባላለን። ግን እንዴት ነው እኛ ጉዳተኛ ስለሆኑ ስሜቱ ስላለ ቁጭ ብለን የመጀመሪያ ዙር ላይ ቁጭ ብለን ገብተን ቡና እየጠጣን እያወራን እየተጫወትን እያንለፋለፍን ነው። አንዳንዶች እንደውም በቃ ውጡ ምናምን ብዙ ችግሮች አጋጥሞናል። ምንድነው ይሄ በጣም ባለመሰራቱ ነው። መንግስት አካል ጉዳተኞች ላይ አሁን ማህበር ያቋቋመችን ክፍተት ብዙ በቃ ተግዳሮቶች ያጋጥሙናል። መንግስት ኤች አይቪ ላይ በቃ የተለያዩ ነገሮች ላይ እንደሚሰራው የሚሰራበት አካል ጉዳተኞች ላይ በጣም ግንዛቤ ያመጣል እና እኛ አሁን አንዳንድ ጊዜ በጣም ቁድዝ ምናምን ቆሻሻ አሁን ላይ ተደርፋብን ጊዜ አለ።
የማህበሩ ዋና ሰብሳቢ ወይዘሮ ሂዳያ አሊ ከቅርብ ጊዜ ወዲህ ትኩረታቸውን በማህበረሰብ ውስጥ በሚሰሩ በተለይም በሴት እድሮችና ሌሎች መሰረተ ልማቶች ላይ በማተኮሩ ለውጦች እየተመዘገቡ እንደሆነም ይገልጻሉ።
ግን ምንድነው በአሁኑ ሰዓት በዚች ሁለት ዓመት አካባቢ ግን በጣም ለውጥ አምጥቷል። ለምን ማህበረሰቡን ጀምራ ተቋማትን ሄደን ላነጋግረን ተቋማትን አካል ጉዳተኞችን አካቸው ናቸዋል። አካል ጉዳተኞችን በሚስካካትዱ የዛን የሚሰማው ማህበረሰብ ጉዳት አልፎ ስለ አካል ጉዳትና አካል ጉዳት ሄዶ ያወራል። እድሮች ላይ እንሄዳለን። እድሮችን ሄደን እናወራለን። እድሮችን ስናዋራቸው ስለ አካል ጉዳተኛ ምን ታውቃላችሁ እስኪ ያው ለራሳቸው ጉዳይ ስለምሰበሰቡ እዛ ላይ ቆመን ስናወራ ስለ አካል ጉዳተኛ አሀ ይድም አለ እንዴ ብለው እንደገና ደግሞ ክፍልነት ያላቸውን ሰዎች እንይዛለን። አንዳንድ ጊዜ እንደ ቮለንተር ሆነ ከኛ ጋር እንዲሰሩ እናደርጋቸዋለን። ማህበረሰብ አቀፍ የሚባል አንዳንድ ቦታዎች ላይ የሚሰሩ ስራዎች አሉ እና እዛ አካባቢ ሄደን አፍሪቻዎች ጆጆሊት አፍሪቻዎች አሉ፣ ጀማ የሚባሉ የሴት እድሮች አሉ። አብዛኛውን ጊዜ የምንንቀሳቀሰው አካል ጉዳተኝነት ስለ ሴቶች ብቻ አይደለም ስናወራ የምናወራው። አካል ጉዳተኝነት ምንድን ነው? አካል ጉዳተኝነት በምን ይመጣል? ጉዳት አልባዎች እንዴት ነው የሚታዩት? ለምና ዋና ጥላችን ነው እና ለእናቶች እንዴት ነው የምትያዩት የምትገነዘበች? ለእናንተ ምን ዋስትናላችሁ አካል ጉዳተኛ ናለ መሆን እያለች ከ18 ወደ መቶናሁን መድረስ ማለት በጣም ትልቅ ነገር ነው።
የ2022 ዓ.ም የዓለም አቀፉ የሴቶች ቀን የዛሬ የሴቶች እኩልነት ለዘላቂ የወደፊት ህይወት በሚል መሪ ቃል በዛሬው ዕለት ታስበው ውሏል። የሐረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወይዘሮ አዘይብ ሽፈራው ታዲያ ይሄ እውን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሐረሪ ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዟቸው ስኬታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ እናመሰግናለን። ከቪኦኤ የጋቢና ስርጭት የሚቀርብላችሁ መሰናዶዎች ይቀጥላሉ። ወደ ቀጣዩ ዘገባ እንሻገር። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶችን የሚደግፍ ከፍታ የተባለ መርሃ ግብር በዚህ ሰሞን ይፋ አድርጓል። 60 ሚሊዮን የአሜሪካ ዶላር የተመደበለት መርሃ ግብሩ ወጣቶችን ትርጉም ላለው የስራ ዕድል እንደሚያበቃ፣ በማህበረሰብ ውስጥ ያላቸውን ድምፅ የበለጠ እንደሚያጎላ ተስፋ ተጥሎበታል። መርሃ ግብሩ የሚመራው የአፍሪካ ሕክምናና ምርምር ፋውንዴሽን ወይም አምሬፍ ኢትዮጵያ በተባለ ተቋም ነው። ስለ ጉዳዩ የበለጠ ለማወቅ በድርጅቱ የከፍታ መርሃ ግብር የአስተዳደርና ቁጥጥር ኃላፊ ወይም ቺፍ ኦፍ ፓርቲ የሆኑትን አቶ ቻላቸው ጥሩነህን በስልክ አግኝተናቸዋል። አስቀድመው የመርሃ ግብሩን ትኩረቶች ይነግሩናል።
ፕሮጀክቱ አላማው እንግዲህ ወጣቶቹን በተለያዩ አገልግሎቶች ተጠቃሚ የማድረግ ነው። የጤና አገልግሎቶች እንሰጣለን። ወጣቶችን የዲሞክራሲና የገቨርናንስ ተሳትፎ በካፓሲቲ ቢልዲንግ ወይም የአቅም ግንባታ ስራዎች እንሰራለን። ወጣቶቹን የስራ እድል እንዲያገኙ ወይም ስራ ፈጥረው ራሳቸው ተደራጅተው ስራ እንዲሰሩ እናግዛለን። ከፍተኛ ትምህርት አካባቢ ያሉ ወጣቶችንም እንደዚሁ ከቀጣሪዎቹ ጋር የማገናኘት ስራና ለቅጥር ብቁ የሚያደርጓቸውን የተለያዩ ስልጠናዎችን የመስጠት ስራዎች እንሰራለን። በአጠቃላይ 15 የሚሆኑ ፓርትነሮች በኮንሶርቲየም በትብብር የሚሰሩት ሰፋ ያለ ተደራሽነት ያለው ወጣቶችን ከ15 ዓመት እስከ 29 ዓመት ባለው የእድሜ ክልል ውስጥ የሚገኙ ወጣቶችን ከትምህርት ቤቶችም በሃየር ኢንስቲትዩሽን ወይም በከፍተኛ ተቋማት አካባቢ በዩኒቨርሲቲዎች ወይም ደግሞ በቴክኒክና ሙያ ቤቶች አካባቢ ያሉ ወጣቶችን፣ በወጣት ማዕከላት አካባቢ የሚመጡ ወጣቶችን፣ በኢንዱስትሪ ፓርክ አካባቢ የሚገኙ ወጣቶችን፣ እንዲሁም በጤና ተቋም የሴክሹዋል ሪፕሮዳክቲቭ ሄልት ኮርነር ወይም ስነ ተዋልዶ ጤና አገልግሎት ፈልገው የሚመጡት ወጣቶችን ትኩረት አድርገን እንሰራለን። ከትምህርት ቤት ውጭ ያሉ ደግሞ በተለያየ መስክ ያሉ ወጣቶችንም እንደዚሁ በመሰረታዊ ትምህርት በማንበብ እና የመጽሐፍ ክህሎት ስልጠና እየሰጠን ወደ ኢኮኖሚክ ኦፖርቹኒቲ ወይም እንደዚህ የገቢ ማስገኛ የሚያግዛቸው ስራዎች ላይ የማሰማራት ተጨማሪ ስልጠናዎችን የመስጠት ስራ እንሰራለን ብለን እናስባለን። ሰፋ ያለ ጥልቀት ያለው በትብብር የሚሰራ ብዙ ሴክተሮችን የሚዳስስ የአምስት ዓመት ፕሮግራም ነው። እንግዲህ በአምስት ዓመት ውስጥ 2 ሚሊዮን ወጣቶች እንደርሳለን ብለን እናስባለን በተለያየ አገልግሎት።
ይሄ መርሃ ግብር በወጣቶች የሚመራ እንዲሆን እንፈልጋለን የሚል ነገር በፕሬስ መግለጫችሁ ላይ አይቻለሁ። እንዴትስ ነው ወጣቶች በዚህ መርሃ ግብር ውስጥ ተሳታፊ ሊሆኑ የሚችሉት?
አዎ፣ ትክክል ነው። ምክንያቱም መጀመሪያ እንግዲህ ይሄንን ፕሮጀክት ዲዛይን ሲደረግ ወይም ቀረጻ ስራ ሲሰራ በዩኤስ ገቨርንመንት ሰፖርት ስለሆነ እነሱም አዲስ የፕሮጀክት ቀረጻ መርሃ ግብር ነው የተከተሉት። እነሱ ኒው ፓርትነርሺፕ ኢኒሼቲቭ ይሉታል። አልተለመደ ሁኔታ እንደ ድሮ ተወዳደሩ የሚሉ ማስታወቂያዎችን አውጥተው ሳይሆን አሁን ሁሉም ሰው ንድፈ ሀሳብ ያቀርብና ሁሉም ድርጅት ጠንከር ያለ ንድፈ ሀሳብ ያቀረበው ድርጅት ከተለያዩ ያገባኛል ባይ አካላት ወይም ስቴክሆልደርስ ከምንላቸው ተጠርፎ አብረው ነው ዲዛይን የሚያደርጉት እና ወጣቶቹ በዋናነት ይህን ፕሮግራም ዲዛይን ከማድረግ ጀምሮ በመነሻው ከቀረጻ ጀምሮ ተሳትፏል። እኛ በፕሮግራሙ ላይ እንዳመላከት ነው ይመሩታል ብለን ስንል የጀመርነው በኛ በፕሮጀክት ቅጥር ሂደት ነው። ስንቀጥር ወጣቶችን እስከ ሊደርሺፕ ድረስ አድቫይዘር ፖዚሽን ድረስ ቀጥረናል። ለዛ ብቁ የሆኑ ወጣቶችን ከዛ ወደ ታች ወደ ከተማ ሌብል ስንወርድም ከአሁን በፊቱ ለየት ባለ ሁኔታ የቅጥር መስፈርቶቻችንን ለወጣቶች ክፍት አድርገን ገብተው በፕሮግራሙን በመተግበር ስራ ውስጥ እንዲሳተፉ እያደረግን ያለው በዋናነት ግን አገልግሎቶቹን እንዲሰጡና በተለያየ መልኩ የምንሰጠውን አገልግሎት ለወጣቶች በስፋትና በጥራት ተደራሽ እንዲሆን ስራችንን የምንጀምረው የወጣት ኮአሊሽን በመመስረት በየከተማው 18 ከተሞች ላይ ነው ፕሮጀክቱን መስራት የምናስበው። ስለዚህ በየከተማው ከኮሚኒቲው ወይም ከማህበረሰቡ የተዋቀሩ ይሄንን የወጣት አደረጃጀት ነፃ የሆነ ከምንም አይነት የፖለቲካም ሆነ ሌሎች ተጽዕኖዎች ነፃ የሆነ ወጣት በተለያየ ፍላጎት ላይ ተሰማርተው ለምሳሌ አርት ላይ ተሰማርተው የሚሰሩ ሊኖሩ ይችላሉ፣ ኢንጂነሮች ሊሆኑ ይችላሉ፣ የሙያ ማህበራት ሊሆኑ ይችላሉ፣ ደግሞ በኮንስትራክሽን ዘርፍ ተሰማርተው የሚሰሩ የቀን ሰራተኞች ሊሆኑ ይችላሉ፣ እንዲሁም ሌሎች እየተደራጁ ኮአሊሽን እየመሰረቱ በዚህ ፕሮግራም ውስጥ እያለፉ የተለያዩ አገልግሎቶችን ያገኛሉ። ከስልጠና የአስተሳሰብ ለውጥ ከማምጣት ለቢዝነስ እና ለቅጥር የሚረዳቸውን ስልጠናዎች ከማግኘት በተጨማሪ የፋይናንሻል እና ሌሎች የቢዝነስ እና አንተርፕረነርሽፕ ሰፖርት እናደርጋለን። ይሄንን ሲሆን የሚመሩት እነሱ ናቸው ያልንበት ዋናው ምክንያት ኮአሊሽኖች ፎርም ያደርጋሉ በነፃነት ያለ ማንም ኢንተርፈረንስ። እነዛ ኮአሊሽኖች አመራሮቻቸውን ይመርጣሉ። እኛም ሰፖርት የምናደርገው እነሱን የሚፈጥሯቸውን ኮአሊሽኖች ይሆናል ማለት ነው። ማንኛውንም አይነት አገልግሎት ስንሰጥ በዛ አደረጃጀት ውስጥ እያለፉ እንዲመጡና ፍላጎቶቻቸውን በኢንቴክ ፎርማችን እየለየን ባሉን የአገልግሎት አይነቶች እያጣመርናቸው ወጣቶቹ ራሳቸው የምልበላውን ስራም እያገዙ አገልግሎት የመስጠቱን ስራ እኛ በስልጠና እና በክስትል እያገዝ ናቸው በኮአሊሽኖቹ እና በእኛ በቅድም በጠቀስኩልህ አገር በቀል ልጆች አማካኝነት መሬት ላይ ባሉ አደረጃጀቶች በተለይም ወጣት ማዕከላትን ወደ ዩዝ ሀብ በመቀየር በጤና ተቋማት አካባቢ ደግሞ የስነ ተዋልዶ ጤና ኮርነሮችን በማልማት በማሳደግ እነሱ በኢንዱስትሪ ፓርክ አካባቢ ደግሞ የወጣቶች ፍሬንድሊ የሆነ አገልግሎት መስጫ ቦታዎችን በመክፈት እንዲሁም የክሊኒኮችን በማጠናከር እንዲሁም በዩኒቨርሲቲ አካባቢ የካሪየር ሴንተሮችን በማልማት እንዲሁም ከቲቤቶች ጋር በቮኬሽናል ስኪልስ ወይም የሙያ ክህሎት ስልጠና ጋር በመተባበር እነዚህ ወጣቶች በተለያዩ አሁን በጠቀስኩልህ አቬኒዎች እየመጡ ተጠቃሚ እንዲሆኑ ነው የምናደርገው። በእነሱ የሚመራ ስንል እንግዲህ በዲዛይንም ነው በትግበራ ላይም ያንኑ ለመተግበር ነው የምናስበው።
በ18 ከተሞች የሚኖሩ ወጣቶች ትርጉም ያለው ስራ እንዲያገኙ ለማስቻል እቅድ አለው ይሄ መርሃ ግብሩ። እንግዲህ እርስዎም እንደሚያውቁት ደግሞ በርካታ የኢትዮጵያ ወጣቶች በአሁኑ ጊዜ የሚኖሩትና የእንጀራ ቦታቸው የሆነው ደግሞ የገጠሪቱ የኢትዮጵያ ክፍል ነው። ምናልባት ለእነዚህ ወጣቶች ይሄ መርሃ ግብር የሚያመጣው ጥቅም ወይም የሚፈጥረው ፋይዳ አለ ወይ? በአጠቃላይ ለምንድን ነው ከተሞቹ ላይ ማነጣጠር የተፈለገበት ምክንያት?
እንግዲህ የተለያዩ ፕሮጀክቶች እንደምታውቀው በተለያየ ጊዜ በተለያየ ፈንዲንግ ኦርጋናይዜሽን ወይም በጎ አድራጎት ድርጅት ድጋፍ ይደረግላቸው እና ይተገበራሉ። ባለኝ መረጃ መሰረት ይሄ ፕሮግራም ዲዛይን ሲደረግ እና ሰፖርቱ ከዩኤስኤድ ሲመጣ ከተሞች ላይ ትኩረት እንዲያደርግ የተደረገባቸው 3-4 ነጥቦች አሉ። የመጀመሪያው በገጠር አካባቢ የሚሰራ ሌላ ፖቴንሻል የሚባል ፕሮጀክት ስላላቸው የከተማው አካባቢ ወጣት ክፍተቱ በዳሰሳ ጥናት ስላገኙ እና 3-4 የሚሆኑ ዋና ዋና ችግሮችን ስላገኙ ከተማው አካባቢ ይህንን ኢንቨስትመንት ማድረግ አስፈላጊ ሆኗል በሚል ፕሮጀክቱን ወደ ይፋ ማድረግ ወይም ወደ አናውንስ ማድረግ ሲሄዱ መጀመሪያ ላይ ለውድድር ሲጋብዙ ተግባራዊ አካላትም ያንን አስቀምጠዋል። ሁለተኛውና ዋናው ግን በገጠር አካባቢ ያሉ ወጣቶች በቁጥርም ብዛት ቢኖራቸው እና ምናልባት ተመሳሳይ ችግሮች ቢኖራቸውም አሁን ባለን በኛ ዳሰሳ ጥናት መሰረት ከገጠር ከተሞች ወደ ዋና ዋና ከተሞች ወደሚባሉት ተለቅ ተለቅ ወዳሉ ከተሞች ያለው ፍልሰት ወይም ማይግሬሽን እስከ 40% ይደርሳል። ስለዚህ በአብዛኛው ቁጥር ስናይ በከተሞች ያለው የወጣት ፕሮፖርሽን ትልቅ ነው። ሁለተኛ በከተሞች አካባቢ ከፍተኛ የሆነ አንኤምፕሎይመንት ሬት አለ ወይም ስራ ማጣት ችግር አለ። እስከ 25% ይደርሳል ወጣቶች ላይ ስናይ። ሶስተኛ አጠቃላይ ዲሞግራፊውን ካየ የወጣቶች ቁጥር ወይም ዩዝብል የምንለው በጣም ሰፊ ነው። በከተሞች አካባቢ የሚያሳየው አሁን ከ7% በላይ የሚሆነው ወደ 30% እና ከዛ በታች የሚሆነውን የወጣት እድሜ የሚያካትት ነው። ይሄ በራሱ የሚጋብዝ እና በዚህ በከተሞች አካባቢ ያለውን የወጣት ችግር አድሬስ ለማድረግ የሚያነሳሳ ሆኖ አግኝተነዋል። የገጠር ወጣቶች ችግር የላቸውም ወይም ደግሞ ተመሳሳይ ፕሮጀክቶች አያስፈልጓቸውም ሳይሆን አሁን ካለው የፈንዲንግ ሞዴል እና ቅድም ከጠቀስኩልህ ማስረጃና መረጃዎች ላይ ተመርኩዘን ይሄ ፕሮጀክት ከተማ ላይ ብንሞክራቸው የተሻለ ውጤት ካስገኘና ማስፋት በሌሎች ፈንዲንግ ተቋማትም ድጋፍ ተገኝቶ መንግስትም ደግፎት ወደ ሌሎች መለስተኛ ከተሞችና ወደ ገጠር ከተሞች ማስኬድ ይቻላል በሚል ሳቤ ነው።
አድማጮቻችን እንዲሁም ተመልካቾቻችን ከፍታ መርሃ ግብር አስተዳደርና ቁጥጥር ኃላፊ ቺፍ ኦፍ ፓርቲ አቶ ቻላቸው ጥሩነህ ያቀረብንላቸው ጥያቄዎች እንግዲህ ብቻ አይደሉም። ዘለግ ያለውን ክፍል በዌብሳይታችን ላይ እንድትከታተሉ እንጋብዛለን። አቶ ቻላቸውም በእናንተ ስም እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ዩክሬን እንሻገራለን። የሩሲያ ወረራ ከተጀመረ አንስቶ ከአንድ ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች ተሰደዋል። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረው ከፍተኛ የስደተኞች ቀውስ እንድታስተናግድም አድርጓታል። ሄንሪ ሪጅዌል ከዩክሬን ፖላንድ ድንበር የላከውን ዘገባ ደረጀ ደስታ ያሰማናል።
በዚህ ስፍራ ከዩክሬን ተፈናቅለው የወጡ ስፍር ቁጥር የሌላቸው ሰብአዊ ፍጥሯን እንደ ሰመመን ያለው የፒያኖ ሙዚቃ የሰላም መልእክት በማስተላለፍ ይቀበላቸዋል። ይህ ለአፍታም ቢሆን በሩሲያ ከደረሰባቸው ስቃይ እንዲዘናጉ ያደርጋቸዋል። ወረራው ከተጀመረ ጀምሮ 1 ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም አገር ትልቁ ቁጥር ነው። ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። ብዙዎቹ አዳዲስ ስደተኞች ከድንበሩ ወደ ማስተናገጃ ጣቢያቸው በአውቶቡስ ይወሰዳሉ። አንዳንዶቹ በፖላንድ የሚያርፉበት ቤተሰብ ወይም ወዳጅ ይኖራቸዋል። አብዛኞቹ ግን የሚሄዱበት የላቸውም። እዚህ ከድንበሩ አቅራቢያ ባለችው ሽመሽል እየተባለች በምትጠራው የፖላንድ ከተማ ባለው ትምህርት ቤት ውስጥ አልጋ ይሰጣቸውና በዚያ እንዲያርፉ ይደረጋል። እስካሁን ድረስ ድንበር አቋርጠው የሚመጡ እነዚህ ሁሉ ቁጥር ስፍር የሌላቸው ስደተኞችን ፖላንድ ማስተናገድ መቻሏ አስደናቂ ሆነዋል። ይሁን እንጂ ግን በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባሉበት ሁኔታ ይህን እስከ መቼ ድረስ ትቀጥልበታለች የሚለውም አሳሳቢ የሆነ ነው። ለምሳሌ ከዩክሬን የተሰደዱት የቬኛ ከአራት ልጆቻቸው ጋር ገና መድረሳቸው ነው። ሁኔታውን እንዲህ ይገልጹታል።
ባለቤቴ ያለው ዩክሬን ውስጥ ነው። እንዲወጣ አልፈቀዱለትም። የ18 ዓመት ልጄም እንዲሁ ለውትድርና መመዝገብ ነበረበት። ስለዚህ ተለያይተናል። በጎ ፈቃደኞች መጥተው ወዴት መሄድ እንዳለብን በመምራት ስራ ያለበትን ቦታ ሳዩን። እኛ መስራት እንጂ የማንም ጥገኛ መሆን አንፈልግም። ቢያንስ የሆነ ቦታ እንኳን አንድ ጥቅም መስጠት ይኖርብናል።
በመቶዎች የሚቆጠሩ ስደተኞችን ለማስተናገድ ሁሉ ነገሩን ለስደተኞች መጠለያነት አሳልፎ የሰጠው ትምህርት ቤት ርዕሰ መምህር ማልጎራዛታ ዚዮበር እንዲህ ይላሉ።
ከሁሉ የከፋው ነገር ሚኒባሱ በሌሊት መጥቶ የአራትና የአምስት ዓመት ሕጻናትን ማሳፈር ሲኖርብን ነው። ይህ በጣም ልብ የሚነካና ማንም ሰው ሊያስተናግደው የሚችለው ስቃይ አይመስለኝም። እኛ ግን ልናደርገው ይገባናል። ምክንያቱም ጠንካሮች ሆነናል። ይህ ጥንካሬያችን እስከ መቼ እንደሚዘልቅ ግን አናውቅም። ለማንኛውም ይህ ብርታታችን አብሮን እስካለ ድረስ እናግዛለን።
እዚያ አጠገብ ያለ ሌላ የባህል ማዕከልም እንዲሁ ጊዜያዊ መጠለያ ሆኗል። በከተማይቱ ካሉ ነዋሪዎችና የንግድ ድርጅቶች ለስደተኞች በተበረከቱ የእርዳታ ቁሳቁሶች ተሞልተዋል። ስደተኞች ስለሚገኙበት ሁኔታ የአካባቢው የፖለቲካ ሰው ዛኑዝ ዛፖታኪ እንዲህ ይላሉ።
መጀመሪያ ላይ ስደተኞቹ ተደናግጠው ነበረ። ስለደረሰባቸው፣ ስላመለጡትና እየተደረገ ስላለው ሁሉ ነገር ድምፃቸውን ከፍ አድርገው መናገር ወይንም መጮህ ይፈልጋሉ። የኋላ የኋላ ግን ዝግ እያሉ እየበረዱ ሲመጡ እውነታውን ተቀብለው መኖር ያለባቸው መሆኑ ይገባቸዋል።
በዩክሬንና ፖላንድ መካከል ያለው ታሪካዊ ትስስር በዚች የድንበር ከተማ ሽመሽል ውስጥ ስር የሰደደ ነው። በከተማይቱ ውስጥ ባለው የግሪክ ካቶሊክ ቤተክርስቲያን ለዩክሬናውያን ባለፈው እሁድ የጸሎት አገልግሎት ተካሂዷል። የጸሎት ስነ ስርዓቱ በመላው ፖላንድ በቀጥታ ተሰራጭቷል። ብዙዎቹ ዩክሬናውያን ስደተኞች በሳምንታት ውስጥ ወደ አገራቸው እንደሚመለሱ ተስፋ ያደርጋሉ። ይህ እንደ ተራራ የገዘፈው ጭጋግ በቅርቡ እንደሚለቅም ይሰማቸዋል። ይሁን እንጂ ወደ ኋላ ጥለውት በመጡት አገራቸው የሚመለከቱት ውድመትና ሞትን ነው። ያ ተስፋቸውን እያጠፋ ይመስላል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬው መስተንግዶን የመራሁት ሀብታሙ ስዩም ነኝ። በድምፅና በምስል ምህንድስናው ንጉሱ ታምሬ እስካሁን ድረስ አብሮን ነበረ። የነገ ሰው ይበለን። መልካም ምሽት።